ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ እንደምናመሻችሁ አድማጮቻችን። ዛሬ እሁድ ጥር 14 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በየሳምንቱ እሁድ የምናቀርብላችሁ የሳምንቱን ዜና የምንተነትንበት የፍካሬ ዜና ዝግጅታችን በቅድሚያ ይቀርባል። በማስከተልም በሳምንቱ ተላልፈው የነበሩ የፍኖተ ዲሞክራሲ ሀተታዎችን በድጋሚ አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በጎንደርና በጎጃም ወያኔ በህዝብ ላይ ፈጸመውና እየፈጸመ ያለውን አረመኔያዊ እርምጃ ከመመከትና የወያኔን ዘረኛ ስርዓት ከስሩ መንግሮ ለመንቀል በህቡ የተራጀ ኃይል በአካባቢው ህዝብ ላይ ግድያ፣ አፈና፣ እስራት፣ ሰቆቃ ወዘተ የፈጸሙ ፖሊሶች፣ ደህንነቶች፣ ካድሬዎችና ሹመኞች ላይ እርምጃ እየወሰደ መሆኑን ከተለያዩ አካባቢዎች የሚወጡ መረጃዎች ያስረዳሉ። ይህ የተደራጀ ኃይል እስካሁን ከወሰዳቸው እርምጃዎች መረዳት የሚቻለው የሚወስዳቸው እርምጃዎች የተጠኑ በመሆናቸው በሌሎች በንጹሃን ዜጎች ላይ የደረሰ አደጋ አልታየም። በዳባት፣ በዳንግላ እንዲሁም በሌሎች አካባቢዎች የወያኔ አረመኔዎችን በደፈጣ መምታት የህዝብን ደም እየተበቀለ መሆኑ እየታየ ነው። እንዲህ ያለው በወያኔ ሹመኞች፣ ፖሊሶች፣ የጸጥታ ሰራተኞች፣ ካድሬዎች ላይ የተወሰደ ያለው እርምጃ በኦሮሞ የተለያዩ አካባቢዎችና በአዲስ አበባም ሊስፋፋ እንደሚችል ብዙዎች ተስፋቸውን እየገለጹ መሆናቸው ታውቋል።
በተለያዩ አካባቢዎች የወያኔ ቀኝ እጅ በመሆን ዜጎችን ባስገደሉና ያስገደሉ ባሉ የወያኔ አገልጋዮች ላይ ህዝቡ እርምጃ እየወሰደ መሆኑ እየተነገረ ነው። ባለፈው ሳምንት መጨረሻ ላይ በወለጋ ዞን ደምቢዶሎ ከተማ ዜጎችን ሲገድልና ሲያስገድል የነበረው የወያኔ የደህንነት ኃላፊ ባልታወቁ ሰዎች መገደሉ ተነግሯል። በተጨማሪም በምስራቅ ሸዋ የዳዋ ቀበሌ የጸጥታ ኃላፊ የነበረው ረጋሳ ዲሳሳ የሚባል ግለሰብም እንዲሁ ማንነታቸው ባልታወቁ ሰዎች ተገድሎ አስከሬኑ ሜዳ ላይ ተጥሎ ተገኝቷል። ከጥቂት ቀናት በፊትም በአማሮ አካባቢ በአዊ ዞን የጊዘን ወረዳ የፖሊስ አዛዥ የነበረው ሀብታሙ መኮንን ተገድሎ አስከሬኑ ጫካ ውስጥ የተገኘ መሆኑ ተነግሯል።
ሰኞ ጥር 8 ቀን በጎጃም ክፍለ ሀገር ዳንግላ ከተማ የ03 ቀበሌ ኗሪና ፖሊስ የነበረ ባልታወቁ ሰዎች የተገደለ መሆኑ ተነገረ። ፖሊሱ ከጥቂት ወራት በፊት ህዝባዊ እንቅስቃሴው ተፋፍሞ በነበረበት ወቅት አንድ ሰው ገድሎ ወደ ባህር ዳር ሸሽቶ የነበረና ከንግድ ቤቱ በራፍ ላይ የነበረውን ራሽን ቢራ አርማን እንዲያወርድ ቢጠየቅም ፈቃደኛ አለመሆኑ ይታወቃል። ግለሰቡ በፈጠረው ግርግርም በርካታ ቤቶች የተቃጠሉና ንጹሃን ዜጎችም በፖሊሶች መገደላቸው አይዘነጋም። ሁኔታው ሲረጋጋ ግለሰቡ ከሸሸበት ቦታ በመመለስ ከሰባ እስከ መቶ የሚቆጠሩ ወጣቶችን እንዳሳሰረና በእስር ቤትም ከፍተኛ ድብደባ እንደተፈጸመባቸው ታውቋል። በዚህ በግለሰቡ ድርጊት የተቆጡ ዜጎች እርምጃውን ወስደውበታል ተብሏል።
ወያኔ የእርስ በርስ ግጭት እንዲፈጠር ሆን ብሎ በመቆስቆስ በጉርብትና የሚኖር ጎሳዎችንና በረሰቦችን ያጋጨ የህዝብ ሰላም እንዲደፈርስ እያደረገ መሆኑ የሚታወቅ ነው። በቅርቡ በጭንሃንክሰን ባወዳይ ያጎራባች የሶማሌ ተወላጆችን በማነሳሳት በእነዚህ አካባቢዎች የሚኖሩ ኦሮሞዎች ላይ አደጋ እንዳደረሱ መረዳት ተችሏል። በዚህ ወያኔ ሶማሌዎችን ቆስቆሶ በጫረው ግጭት ከስድስት በላይ የኦሮሞ ተወላጆች መገደላቸው የሚታወቅ ነው። እስካሁን በወያኔ በኩል ግጭቱን ለማረጋጋት የወሰደው እርምጃ ኦሮሞዎችን ማፈን እንደሆነ ከአካባቢው የተገኘው መረጃ ይጠቁማል።
ማከኑን በባህር ዳር ግራንድ ሆቴል ላይ ያደረገው የወያኔ ኮማንድ ፖስት የግድያ ዘመቻውን የቀጠለ መሆኑ ታውቋል። ባለፈው ሳምንት ምሽት ላይ እስማኤል አህመድ ቤቱ ደጃፍ ላይ ዘግናኝ በሆነ ሁኔታ ወያኔ ጸጥታዎች መገደሉ አብዛኛውን የባህር ዳር ነዋሪ ያሳዘነና ያስደነገጠ መሆኑ ይታወቃል። የግፍ እርምጃው ቀጥሎ ሰኞ ጥር 8 ቀን ምሽት ላይ የወያኔው የጸጥታ ኃይል በቀበሌ 14 ጋጃ መስክ ተብሎ በሚጠራው አካባቢ አንድ ጣውላ ቤት የሚሰራ ወጣት በጥይት ደብድበው ገለውታል። በተጨማሪም ጣላ ቤት የምትሰራ ሴት በካራ ወክተው የሄዱ መሆናቸውን ከአካባቢው ካገኘነው ዜና ለማወቅ ተችሏል። ባለፈው ሳምንት ለአምስት ተከታታይ ቀናት የወያኔ ልዩ ፖሊስ ኃይል በቦረና አካባቢ በአካሄደው ወረራ 50 ሰላማዊ ሰዎች ህይወታቸውን ያጡ ሲሆን ከወያኔ ልዩ ፖሊስ በኩል 57 ሰዎች መገደላቸው ተነግሯል። ከተገደሉት ልዩ ፖሊሶች መካከል 18ቱ የወያኔ የመከላከያ ጦር መታወቂያ እንዳላቸውም ተረጋግጧል።
ወያኔ የህዝብን ድጋፍ ለመሸመት በሚል ለመንግስት ሰራተኞች የደሞዝ ጭማሪ ለማድረግ መወሰኑ ይፋ ማድረጉ ታወቀ። ወያኔ ከዚህ ቀደም የደሞዝ ጭማሪ እንደሚያደርግ ገና እቅድ መያዙን እንደገለጸ የገበያ ዋጋ ከመቅጽበት ይንራል። የሚጨመረው ደሞዝ ከሸመታው ጋር ይብሱኑ እንዲራራቅ ያደርገዋል እንጂ ለሰራተኛው ከደሞዙ ቁጥር ውጪ የሚያስገኝለት የገበያ ላይ ዋጋ ስለማይኖረው የደሞዝ ጭማሪ እንደሚደረግ እንዲህ እንዳሁኑ በተገለጸ ቁጥር ሰራተኛው የኑሮ ሁኔታው መባባሱ ይብሱኑ ሊሆን በመቻሉ እንደሚረበሽ የታወቀ ነው። በተለይ የቤት ኪራይ በአሁኑ ወቅት ሰማይ ጥግ በደረሰ የደሞዝ ጭማሪ ወሬ ይብስ ያነረዋል እንጂ ለሰራተኛው ጥቅሙ ወሬው ብቻ እንደሆነ የሚያስረዱ ብዙዎች ናቸው። ወያኔ በተመሳሳይ የሥራ አጥነትን ለመቀነስ ወደ 9 ቢሊዮን ብር መመደቡን ያሳወቀው የፖለቲካ ገበያ እንደሆነ የሚያስረዱ ወገኖች እንደሚሉት ይህ የተባለው ገንዘብ በሥራ አጥ ወጣቶች ስም የወያኔ ቁንጮዎች እንደሚቀራመቱት ሳይታለም የተፈታ መሆኑን ያስረዳሉ። ወያኔ እስካሁን የደሞዝ ወለልን ባለመወሰኑ በቻይና፣ በቱርክ፣ በህንድ፣ በወያኔና በሌሎች ፋብሪካዎች የሚቀጠሩ ወጣቶች የሚከፈላቸው ደሞዝ በቀን ከ2 ዶላር በታች መሆኑ እጅግ በጣም ዘግናኝ ክፍያ እንደሆነ የተመዘገበ ጉዳይ መሆኑን የመብት ተሟጋች ድርጅቶች ያስረዳሉ።
የወያኔ አገዛዝ በአገር ውስጥ እንዲንቀሳቀሱ ፍቃድ ከሰጣቸው 23 የተቃዋሚ የፖለቲካ ድርጅቶች ጋር ድርድርና ውይይት መጀመሩ ተገለጸ። የዚህ ውይይት ዓላማ አገዛዙ ዲሞክራሲያዊ መስሎ ለመቅረብና አስመሳይ መፍትሄዎችን አቅርቦ ህዝብን ለማታለል መሆኑ ቀደም ብሎ የተዘገበ መሆኑ ይታወቃል። በውይይቱ ላይ የተሳተፉ የፖለቲካ ድርጅቶች መሰረታዊ ጉዳዮችን በማንሳት በአገዛዙ ላይ ጫና ለመፍጠር ምን ያህል ተዘጋጅቷል ለሚለው ጥያቄ በቅድሚያ መልስ መስጠት ባይቻልም ሁሉንም ወገኖች በእኩልነት የሚያሳትፍ ያንድን ዘር የስልጣን የበላይነት የሚያስወግድ የህዝብን መብት የሚያረጋግጥ ዲሞክራሲያዊ ስርዓት እንስካልሆነ ድረስ የህዝቡ ቁጣና ብሶት ሊበርድ እንደማይችል ግልጽ ነው ተብሏል። የህዝብ ታማኒነትን ያጡ የፖለቲካ ፓርቲዎች ተቀባይነትን እንዲያገኙ የስርዓት ለውጥ ያቀውን አጥብቀው መግፋት እንዳለባቸው በርካታ ዜጎች ያሳስባሉ። በአዲስ አበባ 741 ቦታዎች ለበርካታ አመታት ታጥሮ መቀመጣቸውን አንድ የጥናት ሰነድ ዋቢ በማድረግ አፍቃሪ ወያኔ የሆነው ሪፖርተር ጋዜጣ ባንዱ ላይ አስፍሯል። ከተጠቀሱት ቦታዎች መካከል 141 የሚሆኑት ምንም አይነት ግንባታ ያልተካሄደባቸው መሆኑንም ጋዜጣው ጨምሮ ገልጿል። ወያኔ ስልጣኑን ከተቆጣጠረ ጊዜ ጀምሮ በአዲስ አበባ ከመሬት ጋር ተያይዞ ሙስና ተጣጥፎ የሚገኝ ሲሆን መሬቱን አጥረው ያስቀመጡት ግለሰቦችም ዋና ዋና የወያኔ ባለስልጣኖችና እንዳለሙዲ አይነቶች የስልጣን ተጋሪዎች መሆናቸውን በተደጋጋሚ ተዘግቧል። በሌላም ዜና የአዲስ አበባ ከተማ የቆዳ ስፋት 54000 ሄክታር መሆኑ የተረጋገጠ ሆኖ ሳለ በቅርቡ በወጣው ማስተር ፕላን የቆዳ ስፋቱ 52000 ሄክታር ነው መባሉ አነጋጋሪ ሆኗል።
የጥምቀት ባልና የቅዱስ ሚካኤል ባል በተለያዩ አካባቢዎች በከፍተኛ ጫና መከበራቸው ታወቀ። ወያኔ የባሉን አጋጣሚ በመጠቀም ህዝቡ ተቃውሞ እንደሚገልጽ ስጋት ስላደረበት የፖሊሶችን ቁጥር ባሉን ለማክበር ከወጣው ህዝብ ጋር መሳለ መሳድርጎ እንደነበር በአዲስ አበባ የተለያዩ አካባቢዎች ባሉን ለማክበር ከወጡ ሰዎች መገንዘብ ተችሏል። ይህም ሆኖ ወጣቶች በየዘፈኑ ማል የተለያዩ መፈክሮችና ሌባ ሌባ ወያኔ ሌባ በማለት ወያኔን ያወግዙ እንደነበር ተረድተናል። በጎንደርና በጎጃም በተለያዩ ከተሞች ህዝቡ የኢትዮጵያ ባንዲራን ይዞ እንዳይወጣ ውስጥን ጫና ቢደረግበትም በጉዞ መሃል ላይ የኢትዮጵያ ሰንደቅ ዓላማን ማውለብለብ እንደተፈጸመ ለማወቅ ተችሏል። ይህ የሰንደቅ ዓላማ ማውለብለብ አይነተኛ የሆነ ወያኔን የመቃወሚያ መሳሪያ መሆኑ የሚታወቅ ነው።
በአሁን ወቅት በአዲስ አበባና በሌሎች ሀገሪቱ ከተሞች ያለው የንግድ እንቅስቃሴ ከመንግስቱም በበለጠ መቀዝቀዙ ታወቀ። ለዚህም እንደ ምክንያት የሚጠቀሱት ጉዳዮች መንግስት የመደበው በጀት በወቅቱ በስራ ላይ ሊውል አለመቻሉ፣ የውጭ ምንዛሪ እጥረት፣ የባንኮች ዋስትና አገልግሎት አለመስጠትና የመሳሰሉት ናቸው። በሀገሪቱ ውስጥ በተከታታይ በተካሄደው ህዝባዊ አመጽና ያስቸኳይ ጊዜ አዋጅ ባስከተለው የፖለቲካ አለመረጋጋት ምክንያት አዳዲስ መዋለ ንዋይ ወደ ሀገር ውስጥ እንደማይገባና በሀገር ውስጥ በአገልግሎት ላይ ሊውል የሚገባውም በብዛት ከሀገር እየወጣ መሆኑ ይታወቃል። በርካታ ሰዎች ቤታቸውንና ንብረታቸውን እየሸጡ በመሆኑ የቤትና የህንጻ ዋጋ ማሽቆልቆልና ችሎታ አልባ የወያኔ ባለስልጣኖችም ችግሩን ሊቀርፉ የማይችሉበት ደረጃ ላይ ደርሰዋል ተብሏል።
በጋምቤላ የድንበር ተሻጋሪ በሆኑ ግለሰቦች በቅርቡ በተደጋጋሚ አደጋ መከሰቱ ታውቋል። ሙርሌ የሚባል ጎሳ አባላት እንደሆኑ የሚነገርላቸው ከደቡብ ሱዳን ድንበር እያቋረጡ ወደ ኢትዮጵያ ውስጥ በመግባት ምንም አይነት የመከላከያ አቅም የሌላቸው በአካባቢው የሚገኙ የጋምቤላ ገበሬዎችን ህፃናት አፍነው ይወስዳሉ። ለመከላከል የሚሞክሩ ወንዶችና ሴቶችን ይገድላሉ። ከዚህ ቀደም እንደዚሁ ጠልፈው ይወሰዷቸው ብዙዎች ህፃናት ወደ ወላጆቻቸው እንዳልተመለሱ የሚታወቅ ነው። ወያኔ የጋምቤላ ገበሬዎችን የነፍስ ወከፍ ራስን ከጠላት ከዘራፊ ለመከላከል የሚያገለግል መሳሪያ ጋምቤላ ገበሬዎች ገፎ መውሰዱ ለእንደዚህ ያለው ጥቃት ህዝቡን አሳልፎ እንደሰጠው ጋምቤላዎች በመሬት ያስረዳሉ። ይህን የህፃናት ዘርፊያንና የሰዎች ጭፍጨፋን ለማስቆም ወያኔ ምንም አይነት እንቅስቃሴ አለማድረጉ ፀረ ህዝብነቱን ከማሳየቱም በላይ እርሱ ወያኔ ከድርጊቱ ጀርባ አይኖርም ብሎ ማሰብ ስህተት መሆኑን የሚያስረዱ በርካቶች መሆናቸውን ተገንዝበናል።
ደቡብ ሱዳን ከግብጽ ጋር በቅርብ ያደረገችው ስምምነት ወያኔን ይያወከው መሆኑ ሾልኮ ከመውጡ መረጃዎች መገንዘብ ተችሏል። የደቡብ ሱዳን መሪ ሳልቫኪር ከግብጽ መሪ ከአልሲሲ ጋር ካይሮ ላይ በመገናኘታቸው ወያኔ ከፍተኛ ስጋት ውስጥ እንደገባ ውስጥ አዋቂዎች ያስረዳሉ። ወያኔና ግብጽ ወዳጆች እንደነበሩ የሚታወቅ ነው። ግብጽ ወያኔ ኢትዮጵያን ለመገነጣጥልና ህልውናዋን ለማሳጣት እንደሚታገል በገለጸው መሰረት ግብጽ የወያኔ አጋር ሆኖ ለኢትዮጵያ መገነጣጥል የማሰነች መሆኗ የሚታወቅ ነው። ወያኔ ከኢትዮጵያ ህዝብ የሚሰነዘርበትን ተቃውሞ አቅጣጫ ለማስቀየር በሚል በቂ ጥናትና ዝግጅት ሳይደረግበት የገባበት የአባይ ግድብ እንዲህ ቅጠል በተንኮሻኮሸ ቁጥር እንዲባንን እያደረገ ያለ የነፍስ ውጪ የነፍስ ግቢ ጭንቅ ውስጥ እንዲገባ አድርጎታል። በመሰረቱ የደቡብ ሱዳን መንግስት ያገሩን ጥቅም ለማስከበር ከማንኛውም አገር ጋር ስምምነት መፍጠር ለድርድር መቅረብ መብቱ ነው። ወያኔ ሳብላላ በማሰው በአባይ ግድብ የሚመጣው ጦስ ለድፍን አገር እንደሚተርፍ የታወቀ ቢሆንም አሁን ባለው ተጨባጭ ሁኔታ ከወያኔ ጋር የሚሰለፍ ኃይል ሊኖር እንደማይችል የታወቀ ነው። ስጋቱ የወያኔ እንጂ የህዝብ አይደለም።
በአዲስ አበባ የሚገኙት የደቡብ ሱዳን አምባሳደር ለወያኔ መገናኛ ብዙሃን በሰጡት መግለጫ ደቡብ ሱዳን ከግብጽ ጋር ተስማምማለች ተብሎ የተሰራጨውን ዜና አስተባብለው መንግስታቸው ኢትዮጵያን የሚጎዳ ስምምነት ሊያደርግ አይችልም ብለዋል። የደቡብ ሱዳንና የግብጽ ፕሬዝዳንቶች ባለፈው አመት ነሐሴ ወር ላይ በኡጋንዳ ዋና ከተማ ተገናኝተው መነጋገራቸው የሚታወቅ ሲሆን ጥር 2 ቀን ደግሞ ካይሮ ተገናኝተው በኢትዮጵያ ላይ የጋራ እርምጃ ለመውሰድ ተስማምተዋል መባሉ ይታወቃል። የደቡብ ሱዳን አምባሳደር የሰጡት ማስተባበያ ለቀረበላቸው ጥያቄ ዲፕሎማሲያዊ መልስ ሲሆን ወይም ሌላ ወደፊት የሚታወቅ ይሆናል ተብሏል።
በግብጽ የተወሰኑ የህግ ባለሙያዎችና የፖለቲካ አክቲቪስቶች ከጥቂት ጊዜ በፊት የአልሲስ መንግስት የአባይ ግድብን አስመልክቶ ከወያኔ ጋር ያደረገው ስምምነት ውድቅ እንዲሆን በፍርድ ቤት ለመክሰስ እየተሰናዱ መሆናቸው ተገለጸ። የግብጽን መንግስት ፍርድ ቤት ለማቅረብ እየተሰናዱ ያሉ ክፍሎች መንግስታቸው ያደረገው ስምምነት የግብጽን ብሔራዊ ጥቅም የሚጎዳ ከመሆኑም በላይ የወያኔ አገዛዝ ይህን መሰረት አድርጎ ያለም አቀፍ እርዳታ እየሰበሰበበት ነው ብለዋል። ግድቡ ከተጠናቀቀ ከፍተኛ የውሃ እጥረት ሊያስከትል ይችላል፣ ከፈረሰም ከፍተኛ የውሃ መጥለቅለቅ በማስከተል ጉዳት ያመጣል የሚል ስጋት በግብጽ ውስጥ እየተስፋፋ በመሄዱ ጠበቆች ድጋፍ ሊኖራቸው ይችላል የሚል ግምት አለ። ቀደም ብሎ የአልሲስ መንግስት 20 ቢሊዮን ዶላር ለማግኘት ሁለት ደሴቶችን ለሳውዲ መንግስት ለመስጠት ያደረገው ስምምነት የግብጽ ፍርድ ቤት በተከታታይ ውድቅ ያደረጉበት ሁኔታ በመኖሩ በተመሳሳይ መንገድ ፍርድ እናገኛለን ከሚል እነዚህ ክፍሎች ክስ ለመመስረት እየተዘጋጁ መሆናቸው ታውቋል። የግብጽ ፍርድ ቤት ስለ ደሴቶቹ ስምምነት ውሳኔ ከሰጠ ጀምሮ ፕሬዝዳንት በአገር ካህድነት እንዲከሰሱ እንቅስቃሴ እየተደረገ መሆኑም ይሰማል።
ባለፉት ጥቂት አመታት ከፍተኛ በሆነ የውጭ እርዳታና ትብብር ምክንያት በጤናው መስክ መሻሻል ተገኝቷል ቢባልም ሀገሪቱ አሁንም ከመጨረሻዎቹ ተርታ መሆኗ እየተነገረ ነው። በወሊድ ምክንያት የሚሞቱ እናቶችና በልጅነታቸው የሚሞቱ ህጻናት ቁጥር ከፍተኛ ከሆኑባቸው ጥቂት የዓለም ሀገሮች አንዷ ኢትዮጵያ መሆኗ ታውቋል። በሀብታምና በድሃው እንዲሁም በከተሞችና በገጠር መካከል የህክምና አገልግሎትም የሰማይና የምድር ያህል ልዩነት ያለው መሆኑን ባለሙያዎች ይናገራሉ።
የጋምቢያው ፕሬዝዳንት ያህያ ጃሜህ አርብ በቴሌቪዥን በሰጡት መግለጫ በተፈጠረው ችግር ምክንያት አንዲት ጠብታ ደም እንኳን ሲፈስ ማየት የማይፈልጉ መሆኑን ገልጸው ከስልጣን እንደሚወርዱ ተናግረዋል። ሚስተር ጃሜህ ይህን መግለጫ በቴሌቪዥን የሰጡት ከጊኒ እና ከሞሪታንያ መሪዎች ጋር ለረጅም ሰዓታት ከተደራደሩና ስምምነት ላይ ከደረሱ በኋላ ነው ተብሏል። ተወዳዳሪያቸው ሚስተር ባሮ ሴኔጋል በሚገኘው የጋምቢያ ኤምባሲ ቃለ መሐላ መፈጸማቸው ታውቋል። የተባበሩት መንግስታት ድርጅት አዲሱ ዋና ጸሐፊ አንቶኒዮ ኩቴሬዝ አብዛኛዎቹ የአልሸባብ ታጣቂዎች ለአቅመ አዳም ያልደረሱ መሆናቸውን አንድ ጥናት የገለጸ መሆኑን ጠቁመው ሁኔታው አሳሳቢ መሆኑን ገልጸዋል። ዋና ጸሐፊው ባደረጉት ንግግር በሶማሊያ ከተያዙት የአልሸባብ አባላት መካከል 60 ከመቶ የሚሆኑት ለአቅመ አዳም ያልደረሱ ናቸው ብለዋል። አልሸባብ ድሃ ልጆችን እየቀረበና ትምህርትና ስራ ይሰጣቸዋል የሚል የማባቢያ ተስፋ እየሰጠ የሚመለምል መሆኑም ተነግሯል። ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት የቀረበው ይህ ጥናት አልሽባብ እስከ 9 ዓመት የሚሆኑ ህፃናትንም እንደሚመለምል የጠቆመ ሲሆን ፈንጂ ማፈንዳትና መሳሪያ መተኮስ ተምረው ወደ ግንባር የሚላኩ መሆናቸውም ተጠቁሟል። ከዚህ በላይ ጥይቶችና ሌሎች እቃዎችን ለመሸከምና ለማጓጓዝ የስለላ ተግባር ለማካሄድና እንዲሁም ሌሎች የቤት ስራዎችን ለመስራት አልሽባብ ልጆችን እያሰማራ መሆኑ ጥናቱ ገልጿል። የሶማሊያ መንግስት ወታደራዊ ተቋምም በተመሳሳይ መልክ ልጆችን እንደሚጠቀም ጥናቱ አመላክቷል።
ታዋቂው ሯጭ ፈይሳ ሊሊሳ እሁድ ጥር 7 ቀን 2009 ዓመተ ምህረት በዩስተን በተደረገ የማራቶን ሩጫ ውድድር ሁለተኛ የወጣ ሲሆን በሩጫው ማብቂያ ላይ እንደተለመደው ሁለት እጆቹን ወደ ላይ በማንሳት ሩጫውን ደምድሟል። ሁለት ጆቹን ወደ ላይ ማንሳት የኢትዮጵያን ህዝብ ሶት መግለጫና የጨካኙንና ያምባገነኑን የወያኔ አርማን ያገዛዝ ማጋለጫ መሆኑን የሚታወቅ ሲሆን በኢትዮጵያ ውስጥ በስላት የሚያስቀጣ መሆኑን ግልጽ ነው።
ዱባይ ላይ በተደረገው የሴቶችና የወንዶች ማራቶን ውድድር ኢትዮጵያውያን ተከታትለው በመግባት አስደናቂ ድል የተቀዳጁ መሆናቸው ተነገረ። በሴቶች ማራቶን ውድድር ተከታትለው የገቡት የመጀመሪያዎቹ 9 ሯጮች ሁሉም ኢትዮጵያውያን መሆናቸው ታውቋል። በዚህ ውድድር አሸናፊ ሆና የገባችው ወርቅነሽ ደገፉ $200,000 ሽልማት ስታገኝ፣ ሹሬ ደምሴና የብርጓል መለሰ ሁለተኛና ሶስተኛ በመሆን ገብተዋል። በወንዶች ማራቶን ውድድር የመጀመሪያዎቹ 4 ሯጮች ሁሉም ኢትዮጵያውያን ሲሆኑ ታምራት ቶላ አንደኛ በመሆን $200,000 ሽልማት ሲያገኝ፣ ሙሉ ዋሲውንና ሲሳይ ለማ ሁለተኛና ሶስተኛ በመሆን ገብተዋል።
የፍካሬ ዜና ፕሮግራማችን በዚሁ ይተካደላል።
ከራ ዲል ማታ መከራ ዮት ካንቻ ደልት ኑሪልኛ ደራ
Thank you.
በኢትዮጵያዊነት ላይ የተደቀነ አደጋ። በገዛ ዳቦዬ እንቡጡን አጣሁት ብለዋል የአገራችን ብልሃዛውንት። ይህን የሚያስብልብን ደረጃ ላይ ደርሰናል። ላለፉት ከ80 በላይ ዓመታት ጎርፍ የዜጎች ደም የፈሰሰው ለኢትዮጵያ ነበር። አሁንም ህዝብ መስዋዕትነትን እየከፈለ ያለው ለውድ ኢትዮጵያችን ነው። ሀገር ስንል መታወቅ ያለበት ለግዑዝ ወንዝ ተራራ በሚል ብቻ ሳይሆን ለህዝብ ማለት ነው። ሀገር ስንል ህዝብ ማለታችንን መረዳት ያቃታቸው ክፍሎች ህዝብን ያሰቃዩትና የበደሉትን አምባገነኖች አገር ወዳድ ነው እሱ ከዚህኛው ይሻላል ወዘተ በሚል ስህተትን ሲያቅፉ ስንሰማም ከርመናል። ያለፈው ነፍሰ ገዳይ ኮሎኔል ኢትዮጵያን ያጠፋ እንጂ አገር ወዳድ አልነበረም። ህዝባን በመፍጨትና ጀግና ዜጎችን ከጥቅም ውጭ በማድረግ ለወያኔ መንገድ ጠርጎ ህዝብን ለገንጣይ አስረክቧል። በኤርትራ ግንጠላም ዋናው ተከሳሽ የደርግ ቁንጮዎች ለመሆናቸው ክርክርን የሚጠይቅ አይደለም። ትውልድን በሽብር ፈሽቶ ያለ ቡድን ኢትዮጵያን ሊወድ የሚችል አይደለም። አገር መውደድ በቅድሚያ ህዝብን ማፍቀር ነውና። ህዝብን የሚወዱ ሁሉ ኢትዮጵያን የሚወዱና አገር ወዳድም ሊባሉ የሚገባቸው ናቸው። እምብርታቸው ኢትዮጵያ አገራቸው ናትና። በመሆኑም የኢትዮጵያ ጠላቶች ሁሉ በመጀመሪያና በቅድሚያ ኢላማ ያደረጉት ኢትዮጵያዊነትን ነው። የህዝብን ትስስርና አንድነት ገላጩን። የኢትዮጵያዊነት ከተሸረሸረና ከደከመ ኢትዮጵያም ትሽመደመዳለች በሚል ነው። ሻቢያ ጥንት በሱዳን በሚያወጣው እውነታ የሚል የአማርኛ መጽሔት ኢሳያስ አፈወርቂ ቃለ መጠይቅ ሰጥቶ የቀረበው ቅስቀሳ ኢትዮጵያዊነት ባዶ ፕሮፓጋንዳ ነው ከማለት ባሻገር እንዲያውም ኢትዮጵያ የሚለው አማራው ብቻ እንጂ ሌላው ህዝብ አይደለም በሚልም ሊያብራራልን ሞክሮ ነበር። ይህን ሲል ከወያኔና ኦነግ ጋር ጥብቅ ትስስር ላይ እንደነበሩ ማስታወስ ይገባል። ለኢትዮጵያ የሚቆመው አማራው ብቻ ነው የሚል ቅጥፈታቸውን አቅፈው ሲነግዱ እስከዛሬ የቀየዳቸውን የጸረ አማራነት ቀንበር መሸከም ተገደዋል። ነብር ባየለበት ዘመን ድመት ይበረታል ነውና በአምባገነኑ አሰቃቂ ስህተቶች የተነሳ የሻቢያ መጠንከር ለገንጣዮች ሁሉ የልብ ልብ እንደሰጣቸው የሚታወስ ነው። አሜሪካና ሻቢያ በሸረቡት ያጓጉል መፈንቅለ መንግስት ሙከራ ከመደረጉ በፊት የታወቀ በርካታ ከፍተኛ መኮንኖች ባረመኔው እንዲረሸኑ ተደረገ። በዚህ ሴራ በቀጥታ የተካፈለው ሻለቃ ዛሬ በፖለቲካ መድረክ እንደገና ብቅ ብሎ ለፈረደበት አማራ ህዝብ ወኪል ሿሚ ሆኖ መገኘቱ ትዝብት የሚጠልብን ነው። መንግስቱ የተባለው ነፍሰ ገዳይ ደሙን የሰጠውን ወታደርና መኮንን ፈጅቶና በታትኖ አቅም አሳጥቶ ለነሻቢያና ወያኔ ድል አመቻቸው። ኢትዮጵያም በጠባቦችና ገንጣዮች ጫማ ስር ወደቀች። አሜሪካ የኤርትራን ግንጠላ አይደግፈም ሲሉ የነበሩ ኮሶ መጠጣት ተገደዱ። የሃያሉ መንግስት ቅጥረኞች ከየጉድጓዳቸው ወጥተው ለወያኔ ድጋፍ ሰጡ። ኢትዮጵያ የሚሉ ኃይሎች ሁሉ ተገለውና ህገወጥ ተብለው የግንጠላ ደጋፊዎች እና እንዳሸን በድንገት የፈሉ የጎጥን የብሔር ድርጅቶች በሩ ተከፈተላቸው። ማለትም ኢትዮጵያን የሚከላከለው አማራውን በጋራ ማጥቃት የሚለውን ፖለቲካ እስትንፋስ ተሰጠው። ዛሬ ተቃዋሚ ነንና ደግፉን ሊሉ ከሚፈልጉ ስንቶቹ ያኔ የወያኔ ደጋፊ ጠበቃና አፈቀላጤ እንደነበሩ የምንዘነጋው አይደለንም። እንጨምርበትና ዛሬ አይነታ የአማራው ጠበቃ ነን ያሉ በቦታው አልነበሩም። የያኔው ይቅርና አርባ ጉጉ በደኖ እውን ሲሆኑም ድምጻቸውን አልሰማንም ነበር። ኢትዮጵያዊነት ክቡር ነው። ወያኔና ባዕዳን ሁሉም ሊያጠፉት የሞከሩትና እየጣሩበትም ያለ ነው። ኢትዮጵያዊነት በየመድረኩና ጭፈራ ቦታ በሰንደቅ ዓላማ መጠቅለልና በቻቺ ኢትዮጵያ ዘፈን መወዛወዝ አይደለም። ኢትዮጵያዊነት በህዝቧና በአንድነቷ ላይ ጽኑ እምነትን መያዝ ይጠይቃል። ኢትዮጵያዊነት ህዝብን ያስቀድማል። ሀገር አለ ህዝብ፣ ህዝብ አለ ሀገር ቢከፋ እንጂ የሚቀል አይደለም። ስለዚህም በኢትዮጵያዊነት ላይ የመጣ አደጋ ሁሉ አገርን የሚያጠፋ ለመሆኑ ምንም ጥርጥር የሚያሻው አይደለም። ኢትዮጵያዊ አይደለንም ባድነን ኢትዮጵያ ከቆመች 100 ዓመት የማይሞላት የሚሉት ዘመቻዎች ራሳቸውን ከትምክህትና ጠባብነት ጋር የሚያቆራኙት አገርን ለማጥፋት የጋራ መለያና መጠሪያ ታሪክን ቅርስን መካድ ማፍረስ ስላለባቸው መሆኑ ግልጽ ነው። የኢትዮጵያን ህዝብ ይህን ቅርስና ያንድነት ታሪክ ካሳጡት መለያውና ማንነቱን ክደው አስክደው ከፋፍለው ኢትዮጵያን ያሳጡታል። ወያኔ ለአመታት ሲሞክር የቆየውም ይህንኑ ነው። ከ25 አመታት በላይ በስልጣን ሊቆይ የቻለው ይህም በተወሰነ ደረጃም ቢሆን ስለተሳካለት ነው። መቃጠል በሚገባቸው በየመታወቂያ ወረቀቶቻችን ጎሳ ብሔር እያለ ለይቶ የሚጽፍብን ለዚህ ነው። በሩዋንዳ የጎጥ መታወቂያ ወረቀት ወጥቶ ለ800,000 ቱትሲዎች እልቂት መንገድ ሆኗል። በኢትዮጵያ ይህ በተገላቢጦሽ መጥቶ ወያኔ በራሱ ተንኮልና ወጥመድ ሊገባ መቻሉን መገመት አያዳግትም። ኢትዮጵያዊነት ጎጥ ቆጠራን መቼም ቢሆን የሚጠይቅ ሳይሆን የሚቃወም ነው። መለያችን ማንነታችን በቅድሚያ ኢትዮጵያዊነት ነው። ሁሉም ነው ወርቅ ዜጋ። ወያኔ ከቅርብ ጊዜ ወዲህ ራስን በሚያስት ብርክ ገብቶ ያለው የሚመካበትን የጎጥ ፖለቲካና የህዝብ ክፍፍል ህዝብ በትግሉ ስላፈረሰበት ነው። የኢትዮጵያዊ ሁሉ ደም ደማችን ነው ብሎ የተነሱ ዜጎች የወያኔን የክፍፍል ምሰሶ ንደውበታል። ስለሆነም ወያኔ ህዝብን እንደገና ለመከፋፈል አመሮና የሞት ሽረት ብሎ ተነስቷል። በቅድሚያ ህዝብን እርስ በርሱ መከፋፈል ነው። ይህን በተመለከተ ህዝብ ውስጥ የጥላቻ መርዛቸውን የሚረጩና የሚያስፋፉ ግን ራሳቸውን ታጋይ የሚሉ እባቦችን አሰማርቷል። ጽንፈኞች በዚህ በዚያ የሚጮሁትን ማጤኑ ተገቢ ነው። በሌላ በኩል ደግሞ በኢትዮጵያዊነት የተነሳውን ህዝብ ወደ ጎጥና አልፎም ወደ ክልሉ ለማውረድ የተጠነሰሰውን ሴራ ይመለከቷል። የኦሮሞ ጽንፈኞች ኦሮሞውን በአካባቢና በሃይማኖት እየከፋፈሉ በዚያው ልክ ደግሞ የአማራ ብሔረተኝነትን ደጋፊ ነን ብለው ተሰይመዋል። ሁሉም ኢትዮጵያዊነትን ትቶ በየጎጡ እንዲፈስና መፍትሄ የሚባለውም የየጎጥ ምላሽ እንዲሆን ለማድረግ ለጽንፈኝነት ማጠየቂያ ለማግኘት ነው። ሞኝ ከመካሩ ቤት እሳት አይሞቅም ተብሏልና ለህዝብ ተቆርቋሪ መስለው ህዝብንም ትግልንም የሚጎዱ አሉ ሲባል ጆሮ ዳባ ልበስ ብለው ለጠባቦቹ ሰለባ የሚሆኑ በአሁኑ ጊዜ በርክተዋል። የአማራው ህዝብ የራስ መከላከል እርምጃና ጥረት በፕሮፌሰር አስራትና ያን ጊዜ የተከሰተ ሲሆን የሚሆነው ኢትዮጵያዊነትን አስቀድሞና ወያኔን ተጻሮ እንጂ ኢትዮጵያዊነትን ወግድ ብሎና ጎጠኝነት ወርዶ አይደለም። ያሁን ወቅት ጥበትና ብሔረተኝነት ተጻሮ ያለው ኢትዮጵያዊነትን መሆኑን መሳት አይገባውም። ደጋግመን እንዳልነውም ታሪክ እንዳረጋገጠው በሶማሊያ እንዳየነው ወደ ጎጥ ሲወረድ ከዚያም ወደ አካባቢ ልጅነት መውረድ አይቀሬ ነው። ኢትዮጵያዊነት ላልቶ ጎጥ ፍጹምና የበላይ ይሆናል። አረንጓዴ ቢጫ ቀይ አማራ የሚል ካናቴራና ቆብ ኢትዮጵያ የሚለውን ይተካል። ኦሮሞ አማራ የተባለው ቀርቶ ጎጄ ጎንደሬ ወሎዬ ሸዌ ወለጌ ሐረሬ ወዘተ ይሰፍናል። ይህን መገንዘብ እንዴትስ ያቅታል? ከዚህ መሰረታዊ ነጥብ አልፎም ይህን ጥበት የሚገፉት እነማን ናቸው ሲባል በአብዛኛው ታሪካቸው ቆሻሻ የሆነና በወያኔ ቅጥረኝነትም የሚጠረጠሩ ግለሰቦች መሆናቸውን አንስተው ተጋግመው በህዝባዊ ድርጅቶችና በኢትዮጵያ ላይም የዘመቱ መሆናቸውም ሊካድ የሚችል አይደለም። አማራው ላይ ጭቆና ዛሬ አልተጀመረም። በኦሮሞውና ሌሎች ህዝብ ላይም እንዲሁ ወጣቶች በገፍ ሲገደሉ የት ነበሩ? ወያኔ በጎንደር ጎጃም ወዘተ ሻቢያና ኦነግ በወተር አርባ ጉጉ ባሶሳ ወዘተ ህዝብን ሲጨፈጭፉስ የት ነበሩ? ድምጻቸውስ ለምን አልተሰማም? የነሻለቃ መላኩ ግፍ ጊዜስ ከጎንደር ህዝብ ጋር ነበሩ ወይስ ካረመኔውና ሽብርተኛው ደርግ ጋር? መሰል ጥያቄዎች ስንጠይቅ ሁኔታውን በግልጽ መረዳት መቻላችን አይቀሬ ይሆናል። ወያኔ በህዝብ አስከሬን ላይ ተረማምዶ ለስልጣን ሲበቃ ኢሃፓ የሆኑ እስረኞችንስ በውድቅት ሲረሽን ምን ድምጽ ተሰማ? ዛሬስ ቢሆን በተለይ በዚህ ድርጅት ላይ እየተካሄደ ያለውን ግፍ አልሰማንም አላየንም በሚል እየተካደ አይደለምን? አማራውን ህዝብ ከኢትዮጵያዊ አቋም ማለያየት ይላሉ የሰፈኑብን ጠባቦች። ይህን ካሳኩ የራሳቸውም የግንጠላና ጠበት ዓላማ ማጠየቂያ ይገኝልናል የሚል ነው። በረከት ስምኦን በዚህ መንገድ ስበኩ ከፋፍሉ ብሎ ያሰማራቸው ምሁር ተብዮች በቂ ምስክር ናቸው። በጎንደር በጎጃም ወዘተ የተሰዋውን ደም ከንቱ ማድረግና ለወያኔ መጥቀም ማለት ነው። ይህን ሀቅ ጠምዘውት አትደራጁ ተባልን ጠባብ ተባልን ብለው የሚጮሁ መኖራቸውን አላጣነውም። ለእኛ ግን ድርጅት በሌጣ የለም። ልዩ ልዩ ድርጅቶች ሊኖሩ ቢችሉም የሁሉም መሰረት ግን ኢትዮጵያዊነት እስካልሆነ ድረስ ከፋፋይ እስከሆነ ድረስ የምንደግፈው አይሆንም። መነሻና መድረሻችን የመሰረት ድንጋይ መሰሷችን ኢትዮጵያዊነትና አንድ ኢትዮጵያ ናቸው። ሞኝ ቢፈርዱለት አያውቅ ቢፈርዱበት አያውቅ እንዳይባልብን ጠንቀቅ እንበል። ለማየት የፈለገም አይኑን ይገልጣል። ለጠላትህም እንደ ዳቦ እስኪገምጥህ አትመቸውም ተብሏል። ኢትዮጵያና ኢትዮጵያዊነት በትግላችን በደማችን ይከበራሉ። ውድቀት ለወያኔና መሰሎቹ በሞላ። መተባበር ለስርየት መለያየት ለሞት ይዳርጋል። የሰው ልጆች በአለም ላይ በሚኖሩበት ወቅት ያለ ትብብር ያለ መረዳዳት ያለ ፍቅር ያለ አንድነት መኖር አይቻላቸው። ሰው የመሆናቸው ባህሪ የሚገለጸው በዚህ ነው። ምንም አይነት የቋንቋ የዘር የጾታ የሃይማኖት ልዩነቶች ቢኖሯቸው ተለያይቶ ለመኖር ተፈጥሯቸው አይፈቅድላቸውም። ይሁን እንጂ መቀራረብን አብሮ መኖርን የሚፈታተኑ ተክለሰውነትን ከፍ አርገው የሚመለከቱ ቡድኖች በየዘመኑ እየተከሰቱ ፍቅርና አንድነት ላይ ሳንቃ ሲፈጥሩ ተስተውለዋል። የመቀራረብና የመተባበር መንፈስ በላላበት ስፍራና ጊዜ ሁሉ ከፋፋዮችና ተንኮል ጠንሳሾች ቦታ አግኝተው ተንኮላቸውን ለመፈጸም እድል ሲያገኙ ተስተውለዋል። ቢሆንም በማይበገር ያንድነት እምነት ሲፈራርሱና ተገርፈው ሲባረሩ እንደኖሩ ታሪክ ይመሰክራል። በአገራችንም የተፈጠረው ይኸው ነው። ሻቢያ የተሽመደመደ አስተሳሰቡን ይዞና የተሽመደመደ አጋሩን ወያኔን ፈጥሮ በሀገሪቱና በህዝቡ ጠላቶች እየታገዘ ህዝብን እስከ መለያየት አገርን እስከ መከፋፈል ደርሷል። እነዚህ ሐሳበ ድውያን የየራሳቸው ክልል ፈጥረው ነዋሪውን ህዝብ ሲያቀጣቅጡት ቆም ስቅሉን ሲያሳዩት ወጣቱን ለሞት ለስደት ለዘመናዊ ባርነት ሲዳርጉት እነሆ የብር ኢዮቤልያቸውን አክብረዋል። የኤርትራም ሆነ የትግራይ ህዝብ እንደተዋሸለት አማራ ጠላቱ ሆኖ አላገኘውም። በፊትም ሐቁ ሌላ ነበር። በአማራው ላይ የነዙት የሐሰት ፕሮፓጋንዳ ህዝብን ለማወናበድ ሰርቶላቸው ይሆናል። ህዝቡ ነገሩ ሲገባው ግን የነዚህን ሁለት ያጋንንት ቁራጮች ሴራ ተገንዝቦ ሰገሩን እየተበቀባቸው ይገኛል። አንዳንድ ተዋጆችም አሁንም አንዱን ካንዱ ለይተው ለመመልከት ይዳዳቸዋል። ከዝንጀሮ ቆንጆ ምን ይመራርጡ ዲሉ ሻቢያና ወያኔ ተለያይተው የሚታዩ አይደሉም። ዓላማቸው፣ ተግባራቸው፣ ራያቸው አንድ ነው። ህዝብን ዘርፎ መክበር፣ እንዳንሰራራ መከፋፈል፣ ሆዳምን በሆዱ መያዝ፣ ኢትዮጵያን ማዳከም ቢችሉም ከታሪክ መዝገብ መፋቅ ተልእኳቸው ነው። ሀገር በቀል የወገን ጠላቶች ሆነው እንዲቆሙ ተደርገው ያደጉ ናቸውና ለጠላት ጥቅም እንጂ ለወገን በጎነት ሊሰሩ አይችሉም። በመሆኑም ሁለቱ ወንድማማች ህዝቦች ወደ ህሊናቸው ተመልሰው ለራሳቸው ማሰብ ግዴታቸው ነው። የእብድ ድንጋይ አቀባዮች ሻቢያና ወያኔ የፈላለጡት ድንጋይ ተወርውሮ አላለቀም። ገና ሌላ መስዋዕትነት፣ ገና ሌላ መፈነካከት እየጠየቀ ያለ ነው። ስድባቸው፣ ንቀታቸው በህዝባዊ ትግል ጋብ ቢልም ተንኮላቸው እንደቀጠለ ነው ያለው። መስሎ አደሮቻቸውን እየላኩ ትግልን ለማኮላሸት እየተወራጩ ናቸው። ያባ አገራችንን ካረንቋ ለማውጣት ህዝባችን በጅላጅል አስተሳሰብ እንዳይጠመድ ለማድረግ በወቅቱ ወገናዊነቱን አሳይቶ ደምቷል፣ ተሰውቷል። አሁንም ህዝብ ለባሰ አደጋ እንዳይጋለጥ ማስጠንቀቁን አላቋረጠም። ሌሎችንም በተመሳሳይ መደብ ተቀምጠው የሚያንጎላጁ ደካሞችን ከእንቅልፋቸው እንዲነቁ ከመቀስቀስ ወደ ኋላ ብሎ አያውቅም። አባይ ጠንቋይ ኩበት ተሸክማ ከመንገድ ያገኛት ሴት ባለ ነጋሪት ባል አጋባሻለሁ ብለህ ከትዳሬ አፋተህ ምን ነው እንዲት አደርገኝ ብላ ብትጠይቀው ከዚህ ወዲያ ነጋሪት ከየት ላመጣልሽ ነው በጀርባሽ ሲያናጥር እያየሽው ብሎ ተሳለቀባት። መጀመሪያውኑ አለመዋዛት እንጂ በአዋዥ ቢማረሩ ፋይዳ አይኖረውም። ከዘር ፖለቲካ ትርፍ ይገኝበታል ብሎ የሚዋዛ ካለ የፈለገውን ያህል ጊዜ ወስዶ ቢጠብቅ በጎ ውጤት አያይበትም። ውጤቱ ይኸው እያየነው ያለ ነው። ዜጋ በአገሩ መብቱን ሲነጠቅ፣ አገሩን ሲቀማ፣ ምድሩ ሲሸጥ፣
بسلام منور مسرات ممار سيكالكال سيتاسر سيسدد بچكاني سيدبدب سيقدل مملكت بچانو ليلا نگر يلوم أبايو تنقوي ليليا ميشلو نگر يلوم عندي أفناك روال عندي كتدار لأيتوال ماستكاكل يميشلو يتوازو سونجي ليلا ليهون أيشلم ياغرن مركات مكواقوام يميشلو بزبوناو كجوة جايد اللوم كالنسو يميطبق نگر يلوم يميشلو تننا يميفلقو تن أدرقوال لنا ወጣቱ ትውልድ በነፈሶች ምክር ሳይዋዛ ነጻነቱን በትግሉ ማስመለስ ይኖርበታል። የዘር፣ የጎሳ፣ የቋንቋ፣ የሃይማኖት ወዘተ አስተሳሰብ የጠላቶቹ እንጂ ከወዳጅ የሚመጣ ለመሆኑን ተረድቶ በሰውነቱ በኢትዮጵያዊነቱ ላይ ብቻ በማተኮር ገናና አገሩንና የተከበረ ኢትዮጵያዊነቱን ማስመለስ የታሪክ ግዳጁ ነው። ምንም ጊዜ ቢሆን ለዚህ አይነቱ የተቀደሰ ትግልና መስዋዕትነት ያባ ከጎኑ አለ ድል ለኢትዮጵያ ህዝብ
ሄደ ሄደ ለማደራተ ሀገር ወገኑን እንደናፈቀ
ቀጥሎ ራሱን ለምዶ ደለም ቢሆን ደለም ወልዶ بموت لدت واحدهم ينو لتراس زندوب يمكران ندون دور يسطوال لمسون مكامك طلعو ردو فاشست من يفرعال شيبي على الزنبي وتووت قاسابي زمت بيقوتت عندك وفدي عظم بطيت حزب لماند بزوبي عصير شيبي دول ملاشون يسطوال لنجي فاشست من يفرعال ملكون قيرو مطانجي ارتم بيخونا يتنوال تاديا ايه غرازياني فاس يمسولوني يمكرنج يهتلر عدسو اللاج የፒኖቼት ተጎራባች የካስትሮ ትኩስ ወዳጅ እልፍቢ አጓራ ቢደነፋ በታጋይ ደሙትና ጋው ቢከረፋ በላባደር ባርሷደር ላይ ላይ ቀንሞቱ ቢደነፋ ያመፁንም ብየውን ሰደድ ሳት ለመበረሽ ቢለፋ ያንገበግበዋል ያንበለብለዋል በቀይ ክንዱ ይዳምጠዋል እንጂ ፋሽስት ማን ይፈረዋል አረማን ይፈረዋል በታጋይ ጣት ምስማር ቢያሾ ሰውነቱ ጠርሙስ ቢያስሩ ልቡን አቶ ስጋውን በካራ ቢሸረሽሩ ደም በበርሜል ቢያንቆረቆረው ጓዷን እሷን በስፒል መፈይ ፊት ገለዋን ቢሞጫጭር በጋየ ብረት እንኳን ቢደፍር ሰውነቷ ራብ ቢያሰፍር በፈላ ዘይት ገላ ቢጠብስ ባይሽ ደሞ ፊቱን ቢያፈስ በአርሶ አደር ባጥን ደሙ ተቀብቶ ቢንከላወስ ይህን ሁሉ ግፍ ይህን ሁሉ ደባ በታጋይ ደም እንዲህ ቢያደርስ አሞትን ያግታል እንጂ ወኔ ያጎናጽፋል እንጂ አልፎም እጥፍ ድረው አርጎ ይከፍሏል እንጂ ደሞ ፋሽስት ማን ይፈረዋል? መልኩን ቀይሮ መጣ እንጂ ጥንተው ቢሆን በሙሶሎኒ አይተነዋል በአምስቱ አመት ዘክረነዋል። ታዲያ ይሄ ግራዚያኒ በትር የሙሶሎኒ ደም ስር የና ሂትለር ቀኝ በትር ሺቢ አላዝን ቢከማትር ቋንቋ ቢሰር ቀልፍ ማልማ ቢደረድር የሆን ከሆን አልሆን ኮምቢል ሚንቦራበት በአደባባይ ጮቤ ቢረምሰ ባላባደር በሬዎቱ ቢሸረሙት ለሐራራው ሥልጣን ጥሙ በኮሚኒስት ምሁራን ስም እንደ ካልሸቃቀጥ ላይሸፍነው ግላጭ ወጥቶ በማርክስ ፍሪማን ገጭላው ተመጥቶ በዲሜትሮቭ ረጅም ጡጫ ክሎን አጥቶ መቅኔ ርቆ ተንገላቶ ጥንትም ቢሆን ያልካለውን ሐራማውኑ ቃቢውን ፈንጀላት መንጀላቱን ዱቼ ሙሶሎኒን ከመቃብር መስዋዕትቶ በይፋ በክርስቲያኑ ልጅነቱን አሳይቶ ሚጉም ያገዝ ታንክ ቢደረደር ህዝብ በጅምላ ቢገርፍ ቢያስር ባዛውንቱ በባልቴቱ ደም ቢሰክር ህፃውንቱን እናት አልባ አባት አልባ ሊያደርግ ቢጥር ቦምብ እንደንፍሮ በየቄዮ ቢወረውር ምላሹን ይሰጠዋል እንጂ ፋሽስት ማን ይፈረዋል? የማወግር የጃፍቅም የቼ ክብር የሆበትር የዲሜትሮ ብራጅም መትር ከጭቆኖ ተመካክሮ ብዙ መክሮ ብዙ ዘክሮ ውጣውረዱን አደማምሮ ካቀፈው ህዝብ ተማምሮ እንደገናም በይት ባህል አስተምሮ ከዘዴን ዘዴ መርጦ ከታክቲክ ታክቲክ ቀይሮ ከጭበቱ ከሚታየው ራሱን ድሮ ጨለማን ጥሶ ጉድጓድ ምሶ የሌኒን ልጅ ጽንስሰ ማርክስ የአጤ ቤቱን ዳንኪረኛ ለመገርሰስ ወጋ ነቀል ደፈት ደፈት ሳቡረቀቶ ሄደት መለስ ጭብ ምጥቶ እሱነቱን የተልኮውን ርዮቱን ማጭር መዶሻውን ብረት ክንዱን የመዝበሩን በቅጡ ያሳየዋል እንጂ እንዲህም አርጎ ይመልሰዋል እንጂ ፋሽስት ማን ይፈረዋል? ደንበርጣሹም የሩሲያ ባላባት በጠቀም ዝንብ ይወሳለት አቋርክዶ ለኒን ይሞት ማርክስን ጠርቶ ሺ ቢገዘት ፋሽስቱን ቢል ኮሚኒስት ኮሚኒስቱን ፋሽስት በተላው ታሩ በኬጂቢ አንጋችነት በአብዮት ላይ ሴራ ቢዶለት ከዚያም መጥቆጁም ቢከት ጥሬ ሀብት ለመሞሽለቅ ባላባደር ባያሷድር ወጣደም ቢጨማለቅ አዳፍን እንደ ዳቦ ቢያቀፍል ጥይት እንደ ውሃ ቢረጭ ቴሌንቻ በጋዞቹን በገፍልኮ ጭቆን ቢያስፈጅ ድንበር ጥሶ አገር ቢወር ወንዝ አቋርጦ ጦሩን ቢያሰፍር እንደ ጣሊያን ቅኝ አድርጎ አዊ ዘግና አፈር ለግራቪያን ይፈጥኖ ደራሽ ነፍስ አድም ይሆን ቢጥር ሙታን ስቶ ሊያስነንበት ቢሞካክር ለቆይታው ለዋስትናው መድሯን በታንክ ሰማውን በሚግቢ ማክር ለዚህ ደባው ባደባባይ ሸቀጥ ጉራውን ቢቸረችር እንደ ጧጤዛ ጻይ ስትወጣሊ ከም ወደም ፋታ ባካኪ ገርማፍ ለማስፎከት ሊው ተረተረ ተረው ተረው ድንበር ገጠር ወፌ ቆበች ላንተ ብሬ እያለ ምላሹን ይሰጥዋል እንጂ የክሬምሊኑን ቄሳርስ ቢሆን ማን ይፈራዋል? እናም ተሽጣ ያለቀላትን ምድር በሞስኮ ባለጸጎች እንደ ክርኳስ በየወቅቱ የሚጓነውን ፍጡር ማሪናይን ባይ ካስትሮ ካሰሪው ከፓፓሱ ከብሬዥኔቭ ተመሳጥሮ ከክሬምሊን የጥፋት መልእክት ይዞ በርሮ አጥንት ለመሰካት በጭቁን ጉሮሮ ከግራዚያኒ ድሬ አፈጥሮ ነፍሰ ገዳይ ምልምሎቹን አገራት ወዘኔዎቹን በከፍልኮ ታጋይ ቢፈጅ በደም በጁሽ ቢፈነጭ ለተልኮ ለክለሳው ያመቸው ዘንድ የቼ ዘመኝ ብሎ ቱሻ ቢረጭ አንጎላን አቦል ቀምሶ ኢትዮጵያችን እንዳቀምልሶ ለፋሽስቶች ደጃ ሆኖ አመት ሊያፍን ቢቸረቸር ጠራቢዎት ነጭ ጦሩን በጭቆን ላይ ቢሰነዝር በየወዲው ሴራ አርቅቆ ገላ በካራ ቢመትር እህቶችን ከጎዳና እያስገደደ በግፍ መንገድ ለአራት ለአምስት ሕግ ቢደፍር ከዚያም አልፎ ያጋይ መንደር ሰብል ቢያነድ በታንክ ባየር አጤ ቤት ላሉት ውሾች ለአገር አሻሻጮች ዘብ ይውል ዘብ ያድር የብሬዥኔቭ የውራ ሽከር ለዚህ ሴራው ጉራ ብሬቱን በአደባባይ ቢያንቆረቆር እፍ ቢሉት ብንሌ በታንክ ጥይቱ ቢመካ በድንፋታው ቢሞሻሸር በሰፈረው ቁና ይሰፈራል እንጂ የሀቫናውን ጽምቢያየ ቻሞራ ቢሆን ማን ይፈራዋል? ይብላን እንጂ በግብ ግቦ በጥሎ ማለፍ ግጥሚያው ላይ መሀል መንገድ ደርሶ በቀኝ ለሚለው ክዳት ክዳት ለሚመራው ተጨናፊነቱን በግብር ላስከሰተው ውጊያው ሲፈመን ባለተናነቀው መሳሪያ ጥሎ መፍጠሪያ ለያዘው ወዮ እንጂ ለቀኛ ጎብጃጅ ለጭንጋ ፋንጃ ለውርዴች ጊዜው ሳይደርስ ጠብ ካልተጫረ እያለ ለቋመጠ ጊዜው ሲደርስ ለፈረጠጠ ወዮ እንጂ ለግራው አድርባይ በቀውጡ ቀን ባላባይ እኛ እንደሆን ገና ከጥንት ከማለዳው አብዮት ወጥ መካከል እንዳልሆነ ዘክረ ነው ከነጋቱ ስትቃጥ ቀን ሐሞታችንን አኮስትረን ውጣ ውረዱን አቀብ ቁርቁረቱን ተጋትረ ነው ተጋፍጠ ነው መሞት መድማትን መግደል ማድማትን በየቀዳዳው አፈር ማብላትን በየተመቸን ጠላት መሰንጠርን ባህላችን አድርገ ነው ከዚያም አንጻር በወቅታዊ የኃይል ሚዛን ማፈግፈግም እንደሚኖር አጤነ ነው ለብሮ መዓልት ለብሮ ሌሊት ለእኩልነት ለአርነት አዲስ ስርዓት ለመገንባት በጓዶቻችን አጥንት ደም አንድ እርምጃ ወደፊት እንላለን የሚያግደን አንዳች የለም ስለሆነም በኢትዮጵያችን በቀያችን ማጭድ መሮሻውን ከፍ ያደርገዋል እንጂ ኮከብ ፀዳሉን ያጎናጽፏል እንጂ ብረት ክንዱን ለጠላቱ ያስመርቃል እንጂ ይህን የጸረ ህዝቦች አታሞ ማን ይፈራዋል? ደሞ ፋሽስት ማን ይፈራዋል? ማን ይፈራዋል?